ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።
ከፍ አድቬንቲስት ሬዲዮ ዘወትር በዚህ ሰዓት እየተዘጋጀ ወደ እናንተ የተወደዳችሁ አድማጮቻችን የምናደርሰው የተስፋ ድምጻችን ነው። እናንተም አድማጮቻችን በዚህ ሰዓት ምርጫችሁን ያለማ ከፍ አድቬንቲስት ሬዲዮን ስላደረጋችሁ እጅግ በጣም እናመሰግናችኋለን። በሚኖርን ቆይታ ደግሞ መልካም የሆነ መንፈሳዊ በረከት እንደምታገኙ ተስፋ እናደርጋለን። አድማጮቻችን ዛሬ ወደ እናንተ የምናደርሰው ልዩ የሆነ የመጽሐፍ ትረካን ይሆናል። የታቢ ፈቅድ ዘወትር በዚህ ሰዓት ለሚመጡት ተከታታይ ሳምንታት ይህንን ተረካ ይዘንላችሁን ቀርባለን። ለምንድን ነው እየጸለይኩ ህይወት ያልተለወጠው? ሆነት ይህን ጥያቄ የምንጠይቅ ስንቶችን ሆን? አዎ የብዙዎቻችን ጥያቄ ነው። የጸሎት ያለ በሚል ርዕስ ፓስተር መላክ አለማየሁ በየትኛውም የክርስቲያን ቤተ እምነት አጥር ሳይገድበው ተቀባይነት ስላለው የጌታችን ኢየሱስ ክርስቶስ አባታችን ሆይ ጸሎት በስፋት በዳሰሰበትና ከላይ ቀደም ብለን ላነሳነው ጥያቄ መጽሐፍ ቅዱሳዊ ምላሽ የሚሰጠውን መጽሐፍ ትረካ ክፍል አንድን ዛሬ ዘንላችሁን ቀርባለን። ትረካውን የሚያቀርብልን ወንድም ይደግ ተሰማ ይሆናል። መልካም የበረከት ጊዜ። የጸሎት ያለ ጻፊ ፓስተር መላክ አለማየሁ አሳታሚ የትንቢት ቃል የወንጌል አገልግሎት ተራኪ ወንድም ይደግ ተሰማ የጸሎት ያለ ክፍል 1
እውነተኛ ጸሎት በልጅነት ወቅት ከተጻፉ ደስ ከሚሉ ታሪኮች እንጀምር። ታሪኩ እንዲህ ነው። ከለታት አንድ ቀን አሊባባ የተባለ አንድ ደሃ ሰው ቃሲም በተባለ ባለጠጋ ወንድሙ ጋር ተደራብቶ ይኖር ነበር። ታዲያ አንድ ቀን የማገዶ እንጨት ሊያመጣ አህዮቹን ጭኖ ወደ ጫካ ሄዶ ሲመለስ ከአንድ ትልቅ ቋጥኛ ጠገብ ረፍት ለማድረግ ጋደም ብሎ ሳለ የብዙ ፈረሶች ኮቴ ድምጽ ከሩቅ ሰምቶ ይነሳል። ከዚያም ከጥሻው ውስጥ ገብቶ ነገሩን ሲከታተል በቡድን የተደራጁ ዘራፊዎች ወደዚያ ቋጥኝ ሲጠጉ ያያል። ቀጥሎም አለቃቸው ወደፊት ወጣ ይልና ሲሳም ተከፈት ብሎ ጮኸ። ለካስ ያ ቋጥኝ የትልቅ ዋሻ መግቢያ ኖሯል። ከብለል ብሎ ተከፈተ። ሁሉም ከገቡ በኋላ አሁንም ደግሞ ሲሳም ተዘጋ አለ። ቋጥኙም ባስገራሚ ሁኔታ ተዘጋ። ከቆይታ በኋላ ሽፍቶቹ ተመለሰው ሄዱ። ዘራፊዎቹ በጣም ከራቁ በኋላ አሊባባ ወደ ቋጥኙ ጠጋ ብሎ ያቺን ምህታታዊ ቋንቋ ደገማት። ድንጋዩም ተንከባለለ። ወደ ውስጥም ሲገባ በጣም ብዙ ወርቅ ተከምሮ አገኘ። አህዮቹ የተጫኑበትን ጭነት አራግፎ ይቻሉትን ያህል ወርቅ ከጫናቸው በኋላ ወደ ቤቱ ተመለሰ። ቤቱም ሲገባ ለሚስቱ ሁኔታውን በደንብ አርጎ አጫወታት። ወርቁን መዝነው መጠኑን ለማወቅ እንዲችሉ ለቃሲም ሚዛን እንዲዋስ ላከለት። ወንድሙ ግን ይጠላውና ይቀናበት ስለነበረ ሚስቱን ሚዛኑ ላይ ሰምቀብታ እንድታውሳቸው አዘዛት። እና ሊባባ ወርቃቸውን ሲሰፍሩ አድረው ጠዋት ሚዛኑን ሲመልሱ ያ በስሱ የተቀባው ሰም የወርቅ ቅንጣት አጣብቆ አስቀርቶ ነበረ። ቃሲም ወርቁን ባየ ጊዜ እሳት ለብሶ ወደ አሊባባ በመሄድ ወርቁን ከየት እንዳገኘው እንዲነግረው አለበለዚያ እንደሚያስይዘው እየዛተ አስፈራራው። አሊባባም ሁኔታውን ሁሉ ዘርዝሮ ነገረው። ስስታም ወንድሙ ቃሲም ያገር አህያ ሰብስቦ ወደ ተጠራቀመው ቦታ መራ። እዚያም እንደደረሰ በተነገረው መሰረት ሲሳም ተከፈተ ሲል የዋሻው በር ተከፈተለት። በዚያው መንገድ መልሶ ዋሻውን ከዘጋ በኋላ ዘራፊዎች ሳይመጡበት ለመውጣት ወደ በሩ ሲጠጋ ያ በሩ መክፈቻና መዝጊያ ምታታዊ ቃል ጠፋበት። ያወጣ ቢያወርድ ከማስተዋሉ ተሰወረበት። ተጨነቀ፣ ተጠበበ፣ የተለያዩ ሙከራዎችን አደረገ። ቃሲም ለመውጣት ሞክሮ አቅቶት ስለነበረ እዚያው እንዳለ ሽፍቶቹ ደርሰው ሰቀሉት ይላል ታሪኩ። ጸሎት ምህታታዊ ቋንቋ አይደለም። ብዙዎች ጸሎት ልክ ቋጥኙን እንዳንከባለለው ምህታታዊ ቋንቋ የሰማይን መስኮት የምንከፍትበት አድርገው ያስቡታል። ከዚህም የተነሳ ብቻ ተንበርክከህ አይንህን ጨፍነህ የሆነ ነገር በል ይሆንልሃል የሚሉ አሉ። አንድ ሰሞን እንዲያው እንዲህ የሚል አባባልም ነበር፣ ሰይጣን መዝሙር አይፈራም፣ ሰይጣን ስብከት አይፈራም፣ ሰይጣን የሚፈራው ጸሎትን ነው። እኔ ግን ከዚህ ሐሳብ ጋር አልስማማም። ለዚህ ደግሞ መጽሐፍ ቅዱሳዊ ማስረጃ መስጠት ይቻላል። በሐዋርያት ሥራ ምዕራፍ 19 ላይ ጸሎት እንደ ሲሳም ተከፈት የሆነ ምታታዊ ቋንቋ ሰምቶ መድገም የመሰላቸውን የአስቄዋ ሰባት ወንድ ልጆች ታሪክ እንዲህ እናነባለን። እየዞሩ አጋንንትን ያስወጡ ከነበሩ አይሁዶች አንዳንዶች ጳውሎስ በሚሰብከው በኢየሱስ ስም እንድትወጡ አዛችኋለሁ እያሉ የጌታ የኢየሱስን ስም ርኩስ መናፍስት በያዛቸው ሰዎች ላይ ለመጥራት ሞከሩ። ጸሎት እንደ ሲሳም ተከፈት ምህታታዊ አሰራር ቢሆን ኖሮ ይህ ሙከራ በተሳካ ነበር። ሆኖም ግን ይህ ሙከራ የተደመደመው እንዲህ ባለ አሳዛኝ ፍጻሜ ነበር። ርኩሱ መንፈሱም ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ ግን እነማን ናችሁ አላቸው። ከዚያም ርኩሱ መንፈስ ያደረበት ሰው ዘሎ ያዛቸውና በረታባቸው። እጅግም ስላየለባቸው ቤቱን ጥለው ራቁታቸውን ሸሹ። የሐዋርያት ሥራ ምዕራፍ 19 ቁጥር 13 15 እና 16። ከዚህ ታሪክ የምንረዳው ሰይጣንን የሚያስፈራው ዝም ብሎ መጸለይ ብቻ አይደለም። ሰይጣን መዝሙርና ስብከትን እንደማይፈራ ሁሉ ጸሎት ምንም በጅምላ አይፈራም። ሰይጣን የሚፈራው እውነተኛ መዝሙርን፣ እውነተኛ ስብከትንና እውነተኛ ጸሎትን ነው። ንጉሥ ኢዮሳፍጥ በወቅቱ የነበሩት ሦስት ኃያላን መንግሥታት ሞዓባውያን፣ አሞናውያንና ሚዳማውያን ግንባር ፈጥረው ሊወጉት በመጡ ጊዜ ፈራ። ነገር ግን እግዚአብሔር መልእክተኛ የተቀበለውን ትእዛዝ በመስማት በአምላክ ላይ በመደገፍ መዘምራኑን ከፊት አስቀድሞ ወጣ። ይህንንም ባደረገ ጊዜ እንዲህ ያለ ያሸበረቀ ድል ተመዘገበ። መዘመርና ማወደስ እንደ ጀመሩም እግዚአብሔር ይሁዳን በወረሩት በአሞን በሞዓብና በሴር ተራራ ሰዎች ላይ ድብቅ ጦር አመጣባቸው፣ እነርሱም ተሸነፉ። በእርግጥ መዝሙርን ሳይሆን እውነተኛ መዝሙርን ሰይጣን ይፈራል። ስብከትንም ቢሆን እውነተኛ ስብከት ከሆነ ሰይጣን ሊቋቋመው አይችልም። በማርቆስ ምዕራፍ 1 ላይ ጌታችን ኢየሱስ ክርስቶስ የእግዚአብሔር ቃል እንደ ባለሥልጣን በሚያስተምርበት ጊዜ ተፈጸመው እንደሚከተለው ተመዝግቦልናል። ከዚያም ወደ ቅፍርናሆም ሄዱ። ኢየሱስም ወዲያው በሰንበት ቀን ወደ ምኵራብ ገብቶ ማስተማር ጀመረ። እንደ ጻፍት ሳይሆን እንደ ባለሥልጣን በማስተማሩ ሕዝቡ በትምህርቱ ተገረሙ። በዚያን ጊዜ በምኵራባቸው ውስጥ የነበረ እርኩስ መንፈስ ያደረበት አንድ ሰው እንዲህ በማለት ጮኸ፣ የናዝሬቱ ኢየሱስ ሆይ ከእኛ ምን ትሻለህን? ልታጠፋን መጣህን? አለው። ማርቆስ ወንጌል ምዕራፍ 1 ከቁጥር 21 እስከ 24። በአጠቃላይ መዝሙር ብቻ ሳይሆን እውነተኛ መዝሙር፣ ስብከት ብቻ ሳይሆን እውነተኛ ስብከት፣ እንዲሁም ጸሎት ብቻ ሳይሆን እውነተኛ ጸሎት በማለት እውነተኛ የሚለውን ገላጭ ቃል ከፊት ማስገባት ያስፈልጋል። እውነተኛ የሚመስሉ ነገር ግን እውነተኛ ያልሆኑ አስመሳይ ልምምዶችም ስላሉ ነው። አስመሳይ ጸሎቶች። እውነትን እንጂ ሐሰትን መቁጠር እጅግ አስቸጋሪ ነው። ምክንያቱም እውነት አንድ ስትሆን ሐሰት ግን እያደር የሚበዛ ስለሆነ ነው። ተሳሳቱ የጸሎት አይነቶችም በሙላት መጥቀስ ባይቻልም ዋና ዋና ከሆኑት መካከል ሶስቱን ቀጥለን ባጭሩ ለማየት እንሞክር። አንደኛው የተለምዶ ጸሎት ሲሆን ሁለተኛው የግብዞች ጸሎት ነው። መጨረሻው ሶስተኛው ደግሞ ያህዛብ ጸሎት ይባላል። የተለምዶ ጸሎትን ስናይ ብዙዎች ስለ ጸሎት ምንም የማያውቁ ሳይሆኑ ከልጅነታቸው ጀምሮ የለመዷትን ቃል የሚደግሙ ናቸው። በሰላም ያሳደርከኝ በሰላም አውለኝ በሚል የማለዳ ጸሎት የከፈቱትን ቀን በሰላም ያዋልከኝ በሰላም አሳድረኝ በሚል የማታ ጸሎት ያጠቃልሉታል። ትንሽ መጨመር ካስፈለጋቸው ደግሞ ሲበሉ ባርክልኝ ይላሉ። ለጸሎት ጊዜውን ክብደት ሰጥቶ ጊዜ ወስዶ መጸለይ ግን ለብዙዎች በችግር ጊዜ ብቻ የሚታወስ ነው። አንድ ሰው ይህንን አስመልክቶ ሲናገር ጸሎት ለብዙዎች እንደ ተለዋጭ ጎማ ነው ያለውን ማስታወስ ይቻላል። የኛስ የጸሎት ህይወት ምን ይመስላል? በዘልማድ ጸሎት ውስጥ ነን ወይስ ጸሎታችንን ከልባችን የመነጨና በማስተዋል የሚደረግ እውነተኛ ጸሎት ነው? ቀጥለን የምናያቸው ሁለት አስመሳይ ጸሎቶች ደግሞ ጌታችን በተራራው ስብከት ላይ ያስተማራቸው ናቸው። ጌታችን በዚህ ተራራ ስብከቱ ላይ ስለ ጸሎት ለማስተማር ጊዜ ወስዶ ነበር። በማቴዎስ ወንጌል ምዕራፍ 6 ከቁጥር 5 እስከ 15 በሚያስተምርበት ጊዜ ጸሎት የሚለውን ስያሜ ተሰጥቷቸው ሰዎች የሚፈጽሟቸው ሃይማኖታዊ ልምምዶች ሁሉ እውነተኛ ጸሎቶች እንዳይደሉ አስረዳ። ሁለተኛው ከላይ እንደጠቀስነው የግብዞች ጸሎት ነው። ይህም በማቴዎስ ወንጌል ምዕራፍ 6 ከቁጥር 5 እስከ 6 ድረስ ይገኛል። የግብዞች ጸሎት አስመሳይ ተብሎ የተጠራበት ምክንያት አድራሻውን የሳተ ጸሎት በመሆኑ ነው። ግብዝነት የተባሉት ፈሪሳውያንና ጻፍት ሲጸልዩ አይናቸውን ወደ ላይ አንስተው ባንደበታቸው ግሩም ቃላትን ይያዥጎደጎዱ፣ የልቦናቸው አይን ግን በዙሪያቸው ወዳሉና ወደሚያዩአቸው ሰዎች ያነጣጠረ ነበር። የሚጸልዩት በእነርሱ ለመታየት ነውና የሚፈልጉትም ሰማዮቻቸውን ማስደመም ነው። እኔና እናንተስ በጸሎታችን ያድማጮቻችንን ልብ ለመስረቅ የምንጋደል ነንን? ሶስተኛው የሐዛብ ጸሎት በማቴዎስ ወንጌል ምዕራፍ 6 ከቁጥር 7 እስከ 8 ድረስ ይገኛል። አሕዛብ ደግሞ ከንቱ ቃላትን በመደጋገምና በማስረዘም ያምላካቸው ልብ ማራራት የሚችሉ የሚመስላቸው ናቸው። የነርሱ ጉዳይ ለአማልክቶቻቸው ብዙም ግድ እንደማይሰጣቸው ስለሚያስቡ ያማልክቶቻቸውን ትኩረት ወደ እነርሱ ለማድረግ ብዙ ነገርን በመፈጸም ይጸልያሉ። እኛስ በጸሎታችን የእግዚአብሔርን አንጀት ለመብላት የኛ ነገር ግድ እንደሚለው ለማሳሰብ ምን እያደረግን ይሆን? ባጭሩ ከልብ ሳይሆን በዘለማድ ልብን ለጌታ በማፍሰስ ሳይሆን ሰውን ለማስደመም የሚጸለይና እግዚአብሔርን እንደ ጨካኝ ቆጥሮ እሱን ለማራራት የሚደረግ ጸሎት ሁሉ አስመሳይነት ነው። ታዲያ እውነተኛ የሚባለው ጸሎት ምን አይነት ጸሎት ነው? እውነተኛ ጸሎት እንደ ግብዞች መደነቅን ፍለጋ አድራሻውን ወደ ሰዎች አድርጎ በመድር ላይ የሚቀር አይደለም። ወይም እንዳ ሕዛብ እግዚአብሔር በእኛ ጉዳይ ውስጥ ለማስገባት በመጣር ሰማይን ወደ ምድር ለማውረድ የሚደረግ ትግልም አይደለም። በአንጻሩ እውነተኛ ጸሎት በመድርም እንደሆነ በሰማይም ይሁን የሚል ሳይሆን በሰማይ እንደሆነ በመድርም ይሁን በማለት የሚጸለይ፣ ሰማይን ወደ ምድር ለማውረድ ሳይሆን ምድርን ወደ ሰማይ ከፍ ለማድረግ የሚጸለይ፣ የእግዚአብሔርን አጀንዳ ሳይሆን የኛን አጀንዳ በርሱ የሚቀይር ነው። በሉቃስ ወንጌል ምዕራፍ 11 ቁጥር 1 ላይ ቃሉን ስናነብ ጌታ ኢየሱስ ሲጸልይ እናገኛለን። ነገሩ እንዲህ ነው። አንድ ቀን ደቀ መዛሙርቱ ከኢየሱስ ተለይተው ሲመለሱ ከእግዚአብሔር ጋር በጸሎት ሲገናኝ አገኙት። በጸሎቱም በጣም ከመመሰጡ የተነሳ የርሱም መምጣት እንኳን ልብ አላለም። ይልቁንም ድምፁን ከፍ አድርጎ መጸለይ ቀጠለ። ፊቱም በሰማይ ብርሃን ተሞልቶ ነበር። በዚህ ጊዜ ጸሎቱን ይሰሙ የነበሩት የደቀ መዛሙርቱ ልብ ቀለጠ። ከአባቱ ጋር እንዲህ ያለ ረጅም የግል ጊዜ በተደጋጋሚ እንደሚወስድ ታዝበዋል። የሚገርመው ደግሞ ቀኑን የሚያሳልፈው ብዙ ጊዜ ለእግሩ መረገጫ እንኳን እስኪያጣ የሚያስጨንቀውን ሕዝብ ለማገልገልና በሌላ ጎን ደግሞ ሊያጠምዱት የረቀቀ ወጥመዳቸውን ይዘው የሚመጡበትን የሃይማኖት መምህራን ለመጋፈጥ እየተጋ ነበር። የህጅ ከባድ ስራ አድክሞት ስለነበር እናቱና ወንድሞቹ ከስራው ጫና የተነሳ በድንገት እንዳይሞት ሁሉ ይሰጉለት ነበር። ነገር ግን እንዲህ ካለ አድካሚ ውለው በኋላ በጸሎት ቆይታ አድርጎ ሲመለስ ያ በፊቱ ላይ የነበረው ድካም ይገፈፋል። በመተኩ ልዩ የሆነ መታደስ፣ የሰላም ድባብና የሚያንጸባርቅ የብርሃን ጸዳል ይታይበት ነበር። እንግዲህ ደቀመዛሙርቱ ይህንን ሁሉ ታዝበዋል። አሁንም ልክ እንደ ኢየሱስ ጸሎቱን እንደጨረሰ ከልባቸው የፈለቀውን ልመና እንዲህ በማለት አቀረቡለት። ጌታ ሆይ መጸለይን አስተምረን። ከጥቂት ጊዜያት በፊት አንዲት እህት መጽሐፍ ቅዱስ ስታጠና እንዲህ ስትል ተናግራ ነበር። መጽሐፍ ቅዱስን የማታውቅ የልማድ ጸሎት ደንበኛም ነበረች። ከዚያም ከኛ ጋር ማጥናትን የመጽሐፍ ቅዱስ ጥናትን ስትቀጥል አንድ ጥያቄ ጠየቀች። ጥያቄዋም ጸሎት መጸለይ ስለማልችል ባካችሁን ጸሎትን በወረቀት ላይ ጻፉና ስጡኝ የሚል ነበር። ደቀመዛሙርቱም በዚህ ስፍራ ላይ ያነሱት ጥያቄ ግን እንደዚህ እህት ጸሎት ጸልየው ስለማያውቁ የጸሎት ሀሁን ለመቁጠር አይደለም። ነገር ግን እስከዛሬ በልማድ የሚጸልዩት ጸሎት ኢየሱስ እንደሚጸልየው ውጤታማ ጸሎት ሆኖ ስላላገኙት ነበር። የርሱ ረሃብና ጥማት ጸሎት ሳይሆን እውነተኛ ጸሎት ነው። እውነተኛ ጸሎት ደግሞ ጸላዩን ይለውጣል። ከምድራዊ ነገር ነጥቆ በሰማያዊ አካባቢ አየር ውስጥ ይጨምራል። የሰማይን አጀንዳ በሕይወታችን ተፈጻሚ ያደርጋል። እኛስ ቢሆን ዛሬ እንደ ደቀ መዛሙርቱ አስመሳይነት ሳይሆን እውነተኛ ጸሎት ለመማር ናፍቆታችን ይሆን? ጌታ የደቀ መዛሙርቱን የእውነተኛ ጸሎት ረሃብና ጥማት አይቶ ከዚህ በፊት በተራራው ስብከት ላይ ያስተማራቸውን በመድገም በተለምዶ የአባታችን ሆይ ወይንም ጌታ ያስተማረውን ጸሎት በመባል የሚታወቀውን ጸሎት ነገራቸው። ይህ ጸሎት እጅግ የታወቀ የዛኑ ያህል ደግሞ የማይስተዋል ጸሎት ነው። ሕፃናት ልጆች እንኳን በቃላቸው ያውቁታል። ብዙዎችም አፋቸውን ፈተውበታል። የዛኑ ያህል ደግሞ ትርጉሙ ከብዙዎች የተሰወረ ነው። አንድ ፕሮግራም መሪ እንዲህ የሚል ወረቀት ለፕሮግራሙ አዘጋጆች አደረሰ። ሰባኪው ስብከቱን በጣም በማስረዘም ሰዓቱን ስለጨረሰው የመጨረሻውን ጸሎት አባታችን ሆይ እንዲሆን አድርግ። ይህ ጸሎት ግን ሰዓት ሲሄድብን ማካካሻ እንዲሆን የተሰጠ አልነበረም። ብዙ ጊዜ ይህንን ጸሎት ስንጸልይ በጣም የተለመደ ከመሆኑ የተነሳ የምንለውን አናስበውም። ይህንን የታዘበ አንድ ሰው አንድ ጥያቄ አዘጋጅቶ በፈተናው ላለው ሽልማት ሊሰጥ ቃል ገባ። ፈተናውም ይህንን ነበር። የአባታችን ሆይን ጸሎት በልቡ ሌላ ሳያስብ ትኩረቱን ሙሉ ለሙሉ ጸሎቱ ላይ አድርጎ መጨረስ ሲሆን፣ ሽልማቱ ደግሞ ፈረስ ነበር። ይህንን የሰማ አንድ ሰው ፈተናውን ለመፈተን መጣ። ከዚያም ጸሎቱን ጀመረና ካጋመሰው በኋላ የዕለት እንጀራችንን ዛሬ ስጠን ላይ ሲደርስ ቆይ ፈረሱ ወጣት ነው ወይስ ያረጀ ብሎ ጠየቀ ይባላል። ያስቂኝ ታሪክ ምን ያህል ጸሎትን ከልባችን ሳይሆን በከንቱ ድግግሞሽ ብቻ እንደምንጸልየው ያሳያል። ጌታ ይህንን ጸሎት ያስተማረው ያለማስተዋል በከንቱነት ድግግሞሽ እንዲጸለይ አልነበረም። ነገር ግን እውነተኛ ጸሎት ማካተት ያለበት ነገር ለማስተማር ነው። ባጭሩ ጌታ ያስተማረው ይህ ጸሎት የእውነተኛ ጸሎት ሞዴል ወይንም ናሙና ነው ማለት ይቻላል። ከሁሉም በላይ ጸሎቱ እግዚአብሔርን ወደ እኛ የሚያወርድ ሳይሆን እኛን ወደ እርሱ ከፍ የሚያደርግ ነው። በመሆኑም በሰማይ እንደሆነች እንዲሁም በምድር የሚለውን ሐረግ እንደ የጸሎቱ መሽከርከሪያ ዛቢያ አድርገን ልናስበው እንችላለን። እውነተኛ ጸሎትን ሞዴል መመርመር ይቻላል። መመርመራችንንም ደግሞ ስንቀጥል እግዚአብሔር የእውነተኛ ጸሎት ትርጉም የበለጠ እንዲያስረዳንና በእውነተኛ ጸሎት ልምምድ ውስጥ ገብተን ከምድር ወደ ሰማይ ከፍ እንድንል ልባዊ ጸሎት ያስፈልጋል።
በመስቀሉ ስር ተንበርክኬ ኃጢአቴንናዘዝ ለመዳኒቴ ክቡር ጌታዬን የኔን አስናኝ ቅዱሱን ያን መንፈስ ያሳዘንኩ
Thank you.
ይህ ዓለም አቀፉ አድቬንቲስት ሬዲዮ የተስፋ ድምፅ ነው። ዘወትር ማለዳ ከ12:30 እስከ 1 ሰዓት ድረስ የሰማይ አምላክ ለሰው ዘር በሙሉ ያለውን መልካም ሐሳብና የፍቅር ቃል በተለያዩ ፕሮግራሞች በእግዚአብሔር ቃል ጥናት፣ በጤና፣ በወጣቶች፣ በመክረብ የተሰብ፣ በመዝሙር፣ በጥያቄና መልስ፣ በድራማ፣ በትረካ፣ በመስክርነትና በሌሎችም እጅግሩ በሆኑ አቀራረቦች ልዩ ልዩ ፕሮግራሞችን ይዞላችሁ ይቀርባል። የሚተላለፉ ፕሮግራሞቻችንን ከመረጃ መረባችን www.awr.org ወይም በፌስቡክ አድራሻችን AWR አማሃሪክ ላይ ላይክ በማድረግ በድጋሚ ማዳመጥና መከታተል እንደምትችሉ ስንገልጽ በደስታ ነው። እንዲሁም ለሚኖራችሁ ማንኛውም አስተያየት፣ ጥቆማና የመዝሙር ምርጫ በስልክ መስመራችን 011551199 የውስጥ መስመር 242 ላይ ብትደውሉልን አሊያም በ0931670027 ላይ አጭር የጽሑፍ መልእክት ብታደርሱን ወይም በመልእክት ሳጥን ቁጥራችን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ ብላችሁ ብትልኩልን በደስታ እናስተናግዳችኋለን። ጻፉልን፣ ደውሉልን። ዓለም አቀፍ አድቬንቲስት ሬዲዮ የተስፋ ድምጽ። አድማጮቻችን በነበረን ቆይታ መልካም የሆነ በረከት እንዳገኛችሁ ተስፋ እናደርጋለን። የጸሎት ያለ በሚል ርዕስ በፓስተር መልአክ አለማየሁ የተጻፈውን መጽሐፍ ትረካ ይደግ ተሰማ ነበር ያሰማን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እየገባን የለቱን ቆይታችንን ወደ ፍጻሜ ስናመጣ መልካሙን ሁሉ ለላንተ በመመኘት ነው። ነገ በሚኖረን ልዩ የወጣቶች ፕሮግራምና የለቱ መንፈሳዊ መልእክት በመናቀርብበት ጥንክር እስከምንገናኝ ድረስ ሰላሙን ሁሉ ለላንተ ተመኘን። መልካም ቀን።